ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ከነስተልኝ እንደምን አመሻችሁ ወልመጭጫችን። ዛሬ ሰኞ ሐምሌ 18 ቀን 2014 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ሐምሌ 18 ቀን 965 ቀናት አለፋቸው። በኮሎኔሉ ዘረኛ አገዛዝ፣ በኦነግ፣ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል። እስከመቼ? ሹሙ በምዕራባውያን ተመርጦ ወያኔን ለመታደግ የተሾመ መሆኑን ከመጣ ጊዜ ጀምሮ ስናስተነቅቅና ትግሉ እንዳይደናቀፍ የበኩላችንን ስናበረክት ባሽተናል። የትግሉ አካል ነውና እንገፋበታለን። በዘሪ ዝግጅታችን በቅድሚያ ነገር ቢበዛ ባህያ አይጫንም በሚል ርዕስ የቀረበ ጽሑፍ እናሰማለን። በሚያዝያ ወር 2010 ዓመተ ምህረት የሹሙን ለውጥ አጋጭ ርምጃዎች አስመልክተን በተለያዩ ትንታኔዎቻችን አቅርበነው የነበረውን ወገን ነቃበል ጥሪዎች አንኳር አንኳሩን እየመረጥን እናሰማለን። በመጨረሻም ምከረው ምከረው አልሰማ ካለ ከነድንቁርናው ተወው በመስከረም ወር 2007 ዓመተ ምህረት በተላለፈ ጽሑፍ ክፍል አንድ ፕሮግራማችንን እናጠናቃለን። አሁን ወደ ዜናው።
አዲስ አበባ ፈረንሳይ ብረት ድልድይ አካባቢ አካኮ በሚባል ሰፈር የኦሮሞ ወጣት ብቻ እንዲገኝ በተደረገው የአገዛዙ የድብቅ ስብሰባ የብረት ድልድይ ጊዮርጊስ ቤተክርስቲያን ያሳጠረውን የመድኃኔዓለምን ጸበል የነፍጠኛ እምነት ነው አፍርሱት በማለት አፍርሰዋል ሲሉ የአካባቢው ነዋሪዎች ገልጸዋል። በድብቁ ስብሰባ የተነሱ ነጥቦችም ያጮቹ አገዛዝ የኦሮሞን ህዝብ ጨፍጭፏል፣ ገድሏል፣ ባሪያ አድርገው ገዝተውናል፣ ከዚህ በኋላ አማራ የተባለ እናጠፋለን፣ አዲስ አበባ ውስጥ አማራ ለተባለ መሬት እንዳትሸጡለት፣ ቤት እንዳታከራዩት፣ ያከራያችሁ አሰጡ፣ በሚሄዱበት ይሄዱ፣ አንድ ኦሮሞ አንድን አማራ መከታተል አለበት፣ ለሁሉም ኦሮሞ ተወላጅ ትጥቅ እናስታጥቃለን የሚሉና ሌሎችንም ነጥቦች ጠባቦቹ በተሰበው ሲያንጸባርቁ እንደነበር የመረጃ ምንጮቻችን ጠቁመዋል። በመጨረሻም ቀጣይ ስብሰባ እንደሚኖራቸው የተገለጸ ሲሆን በቀጣይ ስብሰባቸው መለው የኦሮሞ ተወላጅ የሆነ ያገዛዙ ባለ ስልጣን ይገኝበታል እንዳስከሩ በማለት ለነሐሴ 3 12ኛው ወር 2014 ዓመተ ምህረት በአሸዋ ሜዳ ቀጠሮ ተይዟል ተብሏል። በብረት ድልድይ የኦሮሞ ተወላጅ ናቸው ተብለው እንደዋና አስተባባሪ የተመረጡት ስም ዝርዝር መረጃ እያጣራን ነው፣ እንዳገኘን የምናካፍላችሁ ይሆናል። አዲስ አበባ ዝ ያገዛብን ሲራ የወቀውና ታታይ እሉነውን ያስከብር ሲሉ መረጃ ሰጪዎቻችን መልእክታቸውን አክለው ገልጸዋል። በቄለም ወለጋ ዞን መቻራ ከተማ ሌላ ስጋት ማጋጠሙ ተሰምቷል። በአካባቢው ያገዛዙ ኃይል ኦነግ ከትላንት ረፋድ ጀምሮ ጥቃት ከፍቷል ሲሉ የመቻራ ከተማ ነዋሪዎች ከፍተኛ ስጋት ላይ መሆናቸውን ተናግረዋል። በቄለም ወለጋ ሐዋገለን ወረዳ ኦነግ ከትላንት ረፋድ ጀምሮ ወደ ከተማዋ ለመግባት ሙከራ ያደረገ እንደሆነ የመቻራ ከተማ ነዋሪዎች ተናግረዋል። በኮይሉ የሚደገፈው የሽብር ቡድኑ ጥቃቱን በግምት ከትላንት ረፋድ 4 ሰዓት ጀምሮ የከባድ መሳሪያ ተኩስ ከፍቶ እንደዋለ ነዋሪዎች ተናግረዋል። ቡድኑ በደይ ቄቤ ተራ እና ታሮ መቻራ በተሰኙ ሁለት የተለያዩ አካባቢዎች ተፍቷል። በተባለው ጥቃት የመቻራ ከተማ ነዋሪዎች ስጋት ላይ እንደሆኑ ገልጸዋል። የሽብር ቡድኑ ከዚህ ቀደም ማስተዋጫ በማውጣት ጽምር ያካዩን ነዋሪዎች አካባቢውን ለቀው እንዲወጡ ያስጠነቀቀ እንደነበር ከዚህ ቀደም መዘገባችን የሚታወስ ነው። ያሁኑ የጠባቡ አገዛዝ ጥቃትም ቡድኑ በዋጣው ማስተዋጫ መሰረት አካባቢውን ጥለው ባልወጡ ነዋሪዎች ላይ ነው ተብሏል። የኦዴት ኃይል ኦነት በቄለም ወለጋ አዋገለን ወረዳ መንደር 20 እና 21 ላይ በቅርቡ ባደረሰው ጥቃት በመቶዎች የሚቆጠሩ በርካታ ንጹሃን ህይወት እንዳለፈ ይታወቃል። አካባቢው የኦነግ የሽብር ቡድን ተደጋጋሚ የሆነ ጥቃት በማድረስ ላይም ይገኛል። በትላንት ነው እለት በወሮ ጉድሩ ወለጋ ዞን ከሻንቦ ከተማ ወጣ ብላ በመተገኘው ልዩ ቦታዋ ቀስተማጅ በመስባል አካባቢ በርሻ ላይ በሚገኙ ያማራ አርሶ አደሮች ላይ ያገዛዙ ኃይል ኦነግ በከፈተው ድንገተኛ ጥቃት የሰው ህይወት ማለፉ ተገለጸ። በጥቃቱም አንድ አርሶ አደር ይመረመላኩ የተባለ ግለሰብ ወዲያውኑ ሲሞት ሌሎች ህይወታቸውን ለማትረፍ በየጫካው ገብቷል። አገዛዙ ኃይሎች ከተደቀነባቸው ጥቃት ህይወታቸውን ለማትረፍ በየጫካው የገቡትን ለማውጣት እና የሟችን አስክሬን ለማንሳት በአቅራቢያው የሚገኙ የሀገር መከላከያ ሰራዊት ያመለክቱም እንዳልደረሰላቸው ገልጸው በመትኩ ከርቀት ተጠርቶ በመጣ የፌደራል ፖሊስ በቦታው ደርሶ አስክሬኑን አንስቶ የተጠመዱበትን ከብቶች በመስጣት በዛሬው ዕለት ሟች ሊቀበር ይችላል ተብሏል። ደናሮቹ ገለጻ ባሁን ሰዓት በጣም ባስቸጋሪ ሁኔታ ውስጥ እንደሚገኙ ገልጸው በተረኞች ጥቃት የመኖር ስፋትናቸው አደጋ ላይ በመውደቁ ተስፋ መቁረጣቸውን አይይዘው ገልጸዋል። በኮይሉ ኃይል ከተገደለው ይለማች የተሰብና ወዳጅ ዘመዶቻቸው መጽናናትን እየተመኘን ማገዛዙ የሚፈጸመው የንጹሃን ሞት ይብቃልላለን። ተረኛው ኦዴት በበለው በበጀት በኮንሶና አማሮ ጻናት አክመደከሞች በርሃብ እየሞቱ ነው ተባለ። በደቡብ አካባቢ ኮንሶና አማሮ ልዩ ወረዳ እርዳታ በማጣት ህጻናት አቅመ ደካሞች በረሃብ እየሞቱ መሆኑን ነዋሪዎች ገልጸዋል። በአማሮ ልዩ ወረዳ ከ2012 ዓ.ም ጀምሮ ለ3 ዓመት የዘለቀ ድርቅ የተከሰተ ሲሆን በዚህ ዓመት ደግሞ በኮንሶና በሌሎች ቦታዎች እየተስፋፋ ነው ተብሏል። በኮንሶ ዞን በተከሰተው ድርቅ ባለፉት 4 ወራት 13 በላይ ህጻናት መሞታቸውንና 190,000 በላይ ሰዎች እርዳታ እንደሚጠብቁ ተገልጿል። የአማራ አካባቢ ምክር ቤት ጉባኤ የአማራ ህዝብ ደመኛ ጥላቶቹ ባዲናዊ ጸረዝቦች ጉባኤያቸውን ባህር ዳር እያደረጉ መሆኑ ተሰምቷል። ጉባኤው ቆጥሮ በተለየ ሁኔታ የሚደመደም አይመስልም። የአማራ ህዝብ ከታወጀበት የዘር ጥቃት የሚወጣ ምንም አታጋይ ድርጅት የሌለው መሆኑን የመጣበትን ዘመን ፍንትው አድርጎ ያሳያል ተብሏል። የአማራ ህዝብ መሰረታዊ የህልውና ጥያቄዎችን በቁስ ሰቀቀን የቀየረው የአማራ ባዲናዊ የሞግዚትነት ትግል ውጤቱ ከንቱ መሆኑን የቅርብ ጊዜ የፖለቲካ አስተጋይ ሆነው የተፈጠሩት ድርጅቶች ሳይቀር በብርሃን ፍጥነት የሥራቱ አገልጋይ መሆናቸው የቅርብ ጊዜ ትውስታ ነው ተብሏል። ስለሆነም የአማራ ህዝብ ከደመኛ ጥላቶቹ በላይ ከአብራኩ የወጡት ከፋዮቹ ከጥላቶቹ በላይ እየቀጠቀጡት እንደሆነ ተረርቶ ላጸፈው መዘጋጀት ይገባዋል ሲሉ ፖለቲከኞች አሳስበዋል። የአማራ ህዝብ ከመጨውም ጊዜ በላይ የሉና አደጋ ገጥሞት የስልጣን ጥመኛ ሆዳደር ካድሬዎች ግን አሁንም የቁስማሙያ አድርገውታል ተብሏል። የአማራ ያገዛዙ ቁጥረኞች ለጥሬ ስልጣን ብለው ታላቁን ህዝባችንን አሳንሰውታል። ስለሆነም የአማራ አካባቢ ምክር ቤት ጉባኤውን ከነገ ጀምሮ የሚያካሂድ ሲሆን በተሰበው አዲስ ፕሬዝዳንት የሚሾም መሆኑንም ተጠቁሟል። በመሰረታዊነት የአማራ አካባቢ በግራኝ አብይ አህመድ ዘመን 6ኛው ፕሬዝዳንት ሆኖ እንዲመራ ሌላ ቀጥረኛ እንደታጨ ተጠቁሞ የአማራ ህዝብ መሪ በመለዋወጥ የሚፈተው ችግር እንደሌለና ህዝብ ይህን አውቆ ቋሚ መታገያ አጀንዳዎችን በመለየት ለሁለንተናዊ ትግል ራሱን ከወትሮ በበለጠ ዝግጁ እንዲሆን የተሻለ እድል ይኖረዋል ከዚህ አመራር እየቀያየሩ የህዝብ መከራ ማብዛት ያገዛዙ አማራን የማዳከም አላማ ስለሆነ ሁሉም የአማራ ህዝብ በንቃት በመነሳት ጸረ ባዲናዊ እንቅስቃሴ ማድረግ እንደሚገባው የፖለቲካ አንቂዎች ገልጸዋል። ጸረ አማራው ግራኝ አብይ አህመድ በአማራ ህዝብ ላይ የማያቋርጥ የግፍ ስራዎችን በአሸባሪው ግርማ የሽጥላ በኩል እንዲሆን ውሳኔውን አሳልፏል የሚል መረጃ ወጥቷል። ባዲንም በአማራ ህዝብ ዘንድ ታሪካዊ ጥላት ሆኖ ተመዝግቧል ሲሉ የአካባቢው ኗሪዎች ገልጸዋል። የኮይሉና ህዋት ጥምር ወራሪ ኃይሎች በኮምቦልቻ ከተማ አስተዳደር የትምህርት ተቋማት ላይ ብቻ ያደረሱት ቁሳዊ ውድመት ከ243 ሚሊዮን ብር በላይ ነው ተባለ። በኮምቦልቻ ከተማ አስተዳደር የትምህርት መማሪያና በስሩ የሚገኙ 90 የትምህርት ተቋማት ላይ አገዛዙ እየተመራ የገበው የህዋት ወራሪ ኃይል ያደረሰው ቁሳዊ ውድመት 243,139,800 ብር እንደሚገመት ተነግሯል። ለዚህ ባገዛዙ ሸራ የፈረሱ ተቋማት የነገ ሀገር ተረካቢ ትውልዶች አካል ጉዳተኞችና አስተካሪዎቻቸውን ራይ የሚሰንቁባቸው እቋት የሚሸምቱባቸው የቀለም ትምህርት ቤቶችን መልሶ ማቋቋም ሁሉም የቅድሚያ ቅድሚያ የሚሰጠው ተግባር እንደሆነም ተገልጿል። የአገዛዙ ወታደሮች አንድን ቄስ ደብድበው መንቀሳቀስ እንዲቸገሩ ማድረጋቸው ተሰማ። በጎጃም ዳንግላና አቅራቢው የሚገኙ ከተሞች ሰሞኑን ያማራ ልዩ ኃይልን ልብስ በለበሱና ኦሮሞኛ በሚናገሩ ወታደሮች እንቅስቃሴ ተረብሸዋል። ዳንግላን ጨምሮ ወደ ጃዊ በሚወስደው መንገድ ላይ የሚገኙ አባድራ፣ ወርቅ ሜዳና አሰች ከተሞች ላይ በየጎዳናው ብሬንና ድሽካ በመጥመድ ቀጥረኞቹ ማህበረሰቡን እያንገላቱ ይገኛል። ለታዘነ የተባሉና በአካባቢው የተከበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት አባላት ባለፈው አርብ ሐምሌ 15 ቀን 2014 ዓ.ም ተመረጥ ባገዛዙ ኃይሎች ክፉኛ ተደብድበው ቆመው መሄድ ተቸግረዋል ሲሉ ያካባዩ ማህበረሰቦች ገልጸዋል። ግራቸው በዱላ ተደብድቦ በከፍተኛ ደረጃ መጎዳቱን ያካባዩ መረጃ ምንጮች ጠቅሰው ይህ አይነት ነገር በተደጋጋሚ ባገዛዙ በአካባቢው እየደረሰ እንደሆነና ያካባዩ ተወላጆች ወይም ደግሞ ያካባቢው ኗሪዎች እንዲሁም የፖለቲካ አንቂዎች አገዛዙን ፈጽሞ በማውገዝ መታገል እንደሚገባቸው ጠምረዋል። የሱ የተደበደቡት ወርቅ ሜዳ ከተማ ውስጥ ነው። አፋኙ በተጠቀሱት ከተሞች ሁሉ በፓትሮል እየዞረ ማህበረሰብ ላይ ጭንቀት ለመፍጠር እየሞከረ መሆኑን የገለጹት የመረጃ ምንጮች አማርኛ በአለማውቃቸው ከማህበረሰቡ ጋር ተነጋግሮ ለመግባባት አስቸጋሪ መሆኑን ጠቅሰው የአማራ ህዝብ በአማራ መዳኘት አለበት ከተረኞቹ እስከ መቼ ድረስ የሚል ምሬት ተንጸባርቀዋል። በዚህም ምክንያት በየሰበቡ ከአሽከርካሪዎች ሰው እያስወረዱ በመደብደብ ላይ ይገኛሉ። ምሽት ላይ የሆቴልና ካፌቴሪያ ባለቤቶችንና ባለሙያዎችን ጭምር በተከታታይ እየደበደቡ ነው ሲሉም አክለው ገልጸዋል። ለዕለቱ የነበረን ዜና ይህንን ይመስላል። ከቀሪ የፍኖተ ዲሞክራሲ ሳተላይት ስርጭት ዝግጅቶቻችን ጋር አብራችሁን ቆዩ።
አርማጣችን ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልስ ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 USA በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
ነገር ቢበዛ ባህያ አይቻልም። የወያኔው ኮሎኔልና የዛሬው በባዕድ የተጫነብን ሹም አንድ ነገር ጭራሽ አልዋሸንም። ስርዓቱን ልንቀይር ልንደመስስ ሳይሆን ልናድስ ልንቀጥል ነው የመጣነው ሲል ደጋግሞ ነግሮን ነበር። ይህን በመገንዘብ ፈንታ ሳይጨፈኑ ራሳቸውን ሊያሞኙ የፈለጉ ብዙዎች ግን ለውጥ አመጣ አገዛዙም አበቃለት ሲሉ በጨለማና በፀሐይም ጮቤ ረገጡ። ወያኔ አገዛዝ ያልጎረበጣቸውማ ከሹሙ ጫማ ስር ሊደፉ ጊዜም አልወሰደባቸውም። ያረጁ ያፈጁ አንጃዎች ቀደምም ለመለሰን ገዛባዮች ነበሩና ሹሙን ጠቅላይ ሚኒስትር ብለው ራሳቸውን ለማዋረድ ብዙም አላንገራገሩም። ሹሙ ግን ብዙ ጉዳይ ላይ ቢቀባጥርም የሽግግር ሂደት አይኖርም ስርዓቱን ኢህአዴግን ማስቀጠል ነው ግባችን ዘረኛው ጎይቶም ግፋቢል በዘረኛው ቱሉ ባይሳ እንተካለን እንጂ የመን ዴሞክራሲ የመን ህዝባዊ መንግስት ሲል ያላገጠብን ገና ለቦታው እንደበቃ ነበር። ይኸው ዛሬም ግልጽ አድርጎ አቀረበው። ህዝብ ይወገድ ያለውን ስርዓትና ህግ አናስነካም እናስከብራለን የወያኔ አገዛዝ በስራችን ይቀጥላል አለን። ደም ተገብሮበታል ሲል የወያኔ ስልጣን መያዝና ዘረኛ ስርዓት መመስረት አድንቋል። ህዝብ ለወያኔ ኢህአዴግ መውደቅ መወገድ ያፈሰሰው ደም ግን በግንዛቤ አልገባለትም። ወርቅ ዘር መዳብ ዘር እንዳሉት የነሱ ደም ሜሮን የኛ ያው ተራ መሆኑ ነው። ሹሙና ጭፍሮቹ ለውጥ አደናቃፊ ሆነው በአሜሪካ መሰየማቸውን ለመደበቅ ራሳቸው በቱሻ ጀግንነታቸው ወያኔን ታግለው ቀውስ እንዳመጡበት አስመስለው ለማቅረብ ሞክረው ነበር። የህዝብን ትግል እንዳደናቀፉ ሁሉ መስዋዕት የሆነበትንም ክደው ትግሉን የራሳቸው ለማድረግ ነበር። አራት ወር ክላሽንተን ተርሼ ልብሴን እንደለበስኩ እያደርኩ ታግያቸዋለሁ ሲል ነበር ሹሙ ለምርጥ ደጋፊዎቹ የቀደደው። ከባብ እንቁላል መቼም እርግብ አይፈለፈልም ስንል በጊዜም እናስጠነቅቅም። እቺ ባቄላ ካደረች አትቆረጠምን ብንልም ብጤዎቹን ሰብስቦ በህዝብ ላይ ሊፈናጠጥ ችሏል። እስካሁንም መቆየት የሌለበት ቡድንና ግለሰብ ድጋፍን በሽፍን የሰጡት አመጣጣቸው የተለየ ነው። ጠባብነቱን ያወቁትና አብረውት ሲመሳጠሩት የነበሩት ጽንፈኞችና ገንጣዮች መደገፋቸው የሚጠበቅ ነው። የደርግ ወንጀለኞችና ነፃ ኢትዮጵያ እውን ከሆነች ለፍርድ እንቀርባለን ብለው የሚሰጉ ሽብርተኞችም ደግፈውታል። አረቦችና ሻቢያ መጋዣ አግኝተዋልና ከመሬት ተፈ ባሻገር ሙሉ ድጋፍ ለግሰውታል። አደርባይና ማፈሪያ ምሁሮችን ባቋራጭ ፍርፋሪ እናገኛለን በሚል ራሳቸውን እስከማዋረድና በአደባባይ እስከማቅርሸት ደርሰዋል። ህዝብ በፊትም አንቀሮ የተፋቸው ምሁር ተብዬዎችም ቅኔ ሲቀኙለት የነቤት ሰላም ሽልማት እጩ ይሁን ሲሉ አምላክ የላከልን ነው ብለው ኃጢአት ሲናገሩም አድምጠናል። አሜሪካም አማካሪዎችና ያሰለጠናቸውን ቀጥረኞች ከጎኑ አስቀምጦለታል። በመሆኑም የምዕራቡ መገናኛ ብዙሃን ሁሉ የማሻሻጥ ዘመቻውን በስፋትና በተቀናበረ መልክ አዝንቦ ብዙዎችን በባዶ ምርቃና ጎርፍ ጥርግ አርጎ ወስዶ ወራት አልፈዋል። ሹሙ ግን በዚህ ሂደት ሁሉ ወያኔ ኢህአዴግ ላስቀጥል እንጂ ሌላ ዓላማ የለንም ብሎ ሲነግረን ቆይቷል። ባይጠበቅበትም አልዋሸንም። ራሳቸውን ያታለሉት ዛሬ ሀዘናቸው በሹሙ ላይ ሳይሆን መውቀት ያለባቸው ራሳቸውን ብቻ ነው። ህዝባችን ይፈናቀላል። አማራውም አፋሩም አኙዋኩም ደቡቡም ሁሉም በብሬተኞቹና ስልጣን ያዝን ባሉት ይፈጃል። አገራችንን ለመገነጣጠልና ሶማሊያ ሩዋንዳ ለማድረግ ዘመቻውን ጀምረዋል። በዚህ ሂደትም የሹሙ አስቀያሚና መሰሪ ገጽታ ቁልጭ ብሎ ወጥቷል። እርቃኑን ታይቷል። ሽፋኑን ጥሏል። ነገር የተፋሳተው ግን ተጧዋቱ ነው። 27 ዓመት ጭልጥ ብሎ የወየነ ከመከስበት የህዝብ አለኝታ ሊሆን እንደማይችል ያስገነዘብ ነው። በነብይነት ሳይሆን በአገራችን ተጨባጭ ሁኔታና ባህልም አንጻር ይህን አይነት ለውጥ ለማየት መቼም የታደል ሆነን ስለማናውቅ ነው። ድል መቀማት ዳግም ከጭቆና መግባትም የለመደብን ሆኗል ዳምነው። በተጨማሪ ግን ገና ከጽንሱ የአሜሪካኖቹን ጸረ ኢትዮጵያ ሸር ለማወቅ በማቻላችንም ነው። አፍሪካን ለጥፋት የዳረገው አሜሪካ ኢትዮጵያን ለመጉዳት ለዘመናት ሲጥር የቆየ በመሆኑ የቬኔዙዌላን መንግስት ለመጣል እንዳበደ ውሻ ሲቅበዘበዝ ማየቱ ትምህርታዊ ነው። የወያኔ ቡችላ ስርዓት እንዳይወገድበት ሹሙን ማምጣቱና ለስልጣን ማብቃቱም ሚስጥር አይደለም። ስብሐት ነጋ አሜሪካኖቹ ተጫወቱብን ቢል ልጅ አባቱን ወቀሰ ነው። ለነገሩ ስርዓታቸውን አዳኑላቸው እንጂ አልጎዷቸውም። እነ ጌታቸው ረዳና ብርሃኔ ገብረ ክርስቶስ ባለፈው ቅዳሜ በአዲስ አበባ ሂልተን ሲሳከሩ ሲታዩ ጉዳት የደረሰባቸውም አይመስል። አገር ወዳዶች በስቃይ ታስረውና ደብዛቸው ጠፍቶ እያለ ያዜብ ጎላ ቤቷ በወታደር ተጠብቆ መንደላቀቅ መቀጠሏ የሹሞቹን ይዘት ያጋልጣል። በየቦታው የተፈናቀሉትና በደጅ አውላላ ሜዳ ላይ የተጣሉት ሚሊዮኖችንና የነሹሞቹን ባለምንጫዎችንና የነዳውት ኢብሳን የተነላቀቀ ኑሮ ያነጻጽሯል። ፍትህ የለም እንዳልነውም ህግ ተረገጠ እንጂ የህግ የበላይነት በየትኛውም መስክ አልተከበረም። የህዝብ ሰብአዊ መብት አልተከበረም። መሰረታዊ የህዝብ ጥያቄዎች ምላሽ ሊሰጣቸው ቀርቶ የጠላችሁትን እንቀጥልባችኋለን ማለትን ተያይዘውታል። የሽግግር ሂደትን ተቃውመው ለሹሞቹ የሰገዱት ሁሉ በወያኔ ቀጣይ ስርዓት ያው የገማው የገለማው እንጂ የሚመቻቸው ለውጥ ይኖራል ብለው ለመቀባጠርም የሚያዋጣቸው አልሆነም። እቅጩ ሲነገር ህዝብን ከብተናል ነው ማለት ያለባቸው። የሰገዱት ለለውጥ ሳይሆን ለወያኔ አገዛዝ ነውና የሚቋምጡለት ሹመትም በብሔረሰብና ሃይማኖት መስፈርት የሚሰጥ በመሆኑ ላማልኝ በሰማይ ሊሉ ይጠበቃል። ኢትዮጵያን ባስገባት የዘረኛና ክልል ሁኔታ ነጻና ፍትሃዊ ምርጫ ዘበት እንደሚሆን የነገርናቸው ሹሙ እስኪደግምላቸው መጠበቅ አልነበረባቸውም። ምከረው እምቢ ሲል መከራ ይምከረው ብንል አግባብ አለን። ደግፈው የተሰለፉ ዛሬ ሰልፋችንን ከነወለዱ ይመለስልን እያሉ ናቸው። ዶላር ስጡኝ ሲላቸው ሞኝ በግ ሆነው ከላባቸው ዋጋ ከገንዘባቸው መለየት ጀምረው የነበሩት በቃን አናዋጣም እያሉ ናቸው። ተገቢ ነው። ለመታረም ጊዜ አለ። ጸረ ወያኔው ትግል ተፋፍሞ በመቀጠል የኢህአዴግን ውድቀት ለማምጣት የተባበረ ትግል ማካሄድ ወሳኝ ነው። ለውጥ የለም የነበረው ከፍቶና ስም ቀይሮ ቀጠለ እንጂ። ከህሊናቸው ያልተጣሉ ወይም ህዝብና ኢትዮጵያን ያልካዱ በቀር ማንም ተሳሳታችሁ የሚለን አይኖርም። የሹሙን ውድቅነት የደገፉት እነሻለቃም ሆነ አሜሪካኖቹ እየተረዱት ናቸው። አረናና ሌሎቹም አልቻልክበትም ከስልጣን ውረድ ሊሉት ተነስተዋል። እያደር የወያኔ የበኩር ልጅ መሆኑን እያስመሰከረና ደጋፊዎቹን ራሳቸውን ተላሎች እያላቸው ነው። ከስህተት ለመውጣት አሁንም ጊዜ አለና ለኢትዮጵያ የቆሙ ኃይሎች ሁሉ፣ እኩልነትና ዴሞክራሲን የሚሹ ሁሉ በአገር አድን ህብረት አብረውን ይሰለቡ ዘንድ እንጠራቸዋለን። ኢትዮጵያ የሚል ህዝብና የጦር አባል ሁሉ በአገር አድን ትግሉ ከጎናችንና ከህዝብ ረድፍ እንዲሰለፍ እንጠራለን። በዚሁም ኢትዮጵያዊነትን በመናድ ለአገዛዙ እየጠቀሙ ያሉትንም ባለን አቅምና በሁሉ ፈርጅ የምንታገላቸው መሆኑን እናረጋግጣለን። ዘረኝነትና የወያኔ ፌዴራሊዝም እንዲወገድ ትግላችንን እናፋፍም። የሹሙን ጸረ አብዮት ሚና በጊዜ እንወቅበት። ሹሙ አብዮት የሚለውን ስሙን ብቻ አይደለም የጠላው፣ አብዮትና ህዝባዊ መንግስትንም ነው። ሊያጨርሱን ተነስተዋልና አንፍቀድላቸው፣ አንመቻቸው። ኢትዮጵያን በትግላችን እናስከብር፣ ወንጀለኞችን ለፍርድ እናቅርብ፣ ህዝባዊ የሽግግር ሂደትን እውን እናድርግም እንላለን። ሌላ መፍትሄ የለም። ባለጸጋ ሲቀናጣ የድሃ ልጅ ይሞታል ነውና በቃን እንበላቸው። አገራችንን አንቀማ፣ አይስረቁን። ኢትዮጵያን ለማዳን በጋራ እንታገል። ድል ለኢትዮጵያ ህዝብ፣ ድል ለኢትዮጵያዊነት። Thank you. የሰውን ልብ ለመስረቅና ድጋፉን ለማግኘት መስማት የሚፈልገው ንገረው ተብሏል። እስከ ትናንት ወያኔ የነበሩ ዛሬ የታገልነው እኮ ለዲሞክራሲ ነው ሲሉን እየሰማን ነው። የታገልነው አማራን ለመፍጨት፣ አገርን ለማዳከም፣ ዘረኝነትን ለማስፈን፣ በሙስናም ለመጨማለቅ በማለት ፈንታ። እስከ ዛሬ የት ነበሩ? ለግፉ ተቃውሞ ሲያሰሙስ መች ተደመጡ? ዛሬስ በተጨባጭ አቋማቸው ስራቸው ምንድን ነው? አፍ ያበዛ ጥበቡ ዋዛ ተብሏል። አፍ ያለው ጤፍ ይቆላልንም አንረታም። ደሙን አፍሶ የታገለው ህዝብ ምን እንደሚፈልግና እንደሚሻ ወያኔ ጠንቅቆ ያውቃል። በባድመ ጦርነት ጊዜ ብዙዎችን አወናብዷል። የኢትዮጵያ ተከላካይና ጠበቃ መስሎ ዛሬም የወያኔን አገዛዝ ሊለውጥና ዴሞክራሲ ሊያሰፍን እገሬን ሾመናል፣ አንወደውም በርግጥ ወዘተ በሚል ቅጥራ ህዝብን በዚህ ሰው ስር ማለትም ትግሉን አቁሞ በወያኔ ስር ለማድረግ ሸብረብ እያለ ነው። የወያኔ ተንኮል ረቂቅም አይደለም ለነገሩ፣ ተደጋግሞ ያየነውና የታዘብነው ነው። ለተንኮሉ ግን ለመሬት አለለት። ጤፍ ሲቆላ የሚያምኑ ነጋጠባ የሚደናገሩ መሐይሞች ወይም አድርባዮች ወያኔ ለምናየው ቀውስ ደርሶ ከውድቀቱ ለማምለጥ የሚንፈራገጠው የህዝብ አመጽና ትግል ከዚህ ደረጃ ስላደረሰው ነው። ተለጣፊዎቹ ሸፍተውበት አይደለም፣ በአቋራጭ የህዝብን ትግል ሊያስቆም በሚል አሁንም በተለጣፊዎቹ እየተጠቀመ ሲሆን፣ ውድቀት ሲመጣ የጨቋኞች መፈራገጥ ደግሞ የሚጠበቅ እንጂ የሚያስገርመን አይሆንም። ለህዝብ አለኝታው የራሱ ትግል ነውና ነው የተጀመረው ትግልን እንግፋ የምንለው። ስርየትን፣ መብትን፣ አገርን ከራሳችን አመጽና ትግል እንፈልጋቸው እንጂ ወያኔዎች መቼም የማይቀየሩ ጉዶች በቀጥታም ሆነ በእጃዙ ያመጡልናል ብለን መጠበቅ ሞኝነት ነው። ለሆድ ጥቅም አንገዛ፣ ለወያኔ ሰለባ አንሁን። ሰባት ዓመት ሙሉ ተለጣፊዎችም የወያኔ መሳሪያ ሆነው ህዝብና አገርን ሲጎዱ እንደከረሙ የኦህዴድና ብአዴን ተብዮቹ ወንጀል አሳይቶናል። ዛሬ መሪ ለውጥ አምጪ በሉን የሚሉ በቅርቡ ጎልማሳ ሳይሆኑ ንጹሃን ሳይሆኑ ለዓመታት ከወያኔ ጎን ቆመው ወንጀል እንጂ ምንም ለህዝብ ጥቅም ያልሰሩ ያልሰጡ ናቸው። የት ነበሩ ስንል መልሱ ወያኔ ጎን ነው። ይህን መዘንጋት ራስን ማጃጃልና አገርን መጉዳት ነው። ጥፋተኛ ይቅር ሊባል ይችላል። በመጀመሪያ ግን ጥፋተኛ ነኝ ብሎ አምኖ ምህረትን ከጠየቀ ነው። ወንጀለኞች ምንም ንስሐ ሳይገቡ ምህረት ሳይጠይቁ ሰሰት ብለው ከህዝብ ጎራ መደባለቃቸውን ቀደምም አጥብቀን የተቃወምነው ነው። Thank you.
ከመቼ ወዲያ ነው ወያኔ የህዝብን ፍላጎት አክብሮ ስልጣኑን ለራሱ ተለጣፊ አሳልፎ ሰጥቶ የሚገኘው? ሰይጣኑ ወያኔ ጨመተ መልአክ ሆነ 28 ዓመት በስልጣን ሲቆይ ለከተና ቅንጣትም ኢትዮጵያዊነት ህዝባዊነት አየንበት? መልሱን ሁሉም ኢትዮጵያዊ ያውቀዋል። ሰላምና እርቅ ብለው የመጡትን የሚያስና የሚያሳድድ የምን እርቅ ሞክሩን በጉልበት ብሎ የሚደነፋ ነፍሰ ገዳይና ጸረ ኢትዮጵያ ቡድን መሆኑን ነው ያየነው የምናውቀው። ገና በ1967 ዓ.ም መርሃ ግብሩ በሸዋ አማራ በተለይና በአማራው ባጠቃላይ ላይ ጥላቻ ነጋሪቱን ጎስሞ ግንጠላን ሲሰብክ ጀምሮ ስለምናውቀው ስለተቃወምነው ዛሬ ወያኔ ለኛ እንግዳ ሊሆንብን አይችልም። ተንኮሉን አብጠርጥረን እናውቃለን። አካሄዱና አሰራሩንም እንዲሁ። ይህም በመሆኑ ከወያኔ ደግ ነገር ለኢትዮጵያ ጭራሽም መቼም አትጠብቁ ብሎ ማሳሰብ የዜግነት የኢትዮጵያዊነት ግዴታችን ነው። እነሆ ይህንን ግዳጅን በመወጣት ላይ ነንና ለወያኔ ደጋፊና ሰለባ የሆኑትን መቃወም ማጋለጥ ተልእኳችን ሆኖ ይገኛል። ቀደም ሰላያቸውን ቅጥረኛቸውን ልደቱ ክህደቱን ወዘተ እንዳጋለጥንባቸው ሁሉ ማለት ነው። ለነገሩ ጓደኞችን ንገረኝና ማንነትን እነግርሃለሁ የሚል አባባል አለ። ዛሬ ወያኔን በተንኮሉና ማወናበዱ የሚደግፉት እነማን እንደሆኑ ካየን ግም ለግም አብርሃም ግም ይሆንብናል። ሆዳሞችና ድርባዮች፣ ወኔ ቢስ ሞሮች፣ የታወቁ ጠባቦችና እርጉም ባንዳዎች እየሰጡት ያለው ድጋፍ ከሚጠብቀው ውድቀት የሚያስመልጠው ባይሆንም ትግልን መጉዳቱ ግን ይኸው እየታየ ነው። ለዚህ ነው በቁርጠኛነት ደረጃ ወያኔንም ደጋፊዎቹንም መታገል ያለብን። ትግላችንን መቀጠል አንድነታችንን ማጥበቅ ያለብን። ይህን አቋም መያዝ አለመሰልጠን ከሆነ የሰዎቹ ስልጣኔ ባፍንጫችን ይውጣ እንላለን። ለሆድ ማደርና አገርን መካድ ብልህነት ከሆነ መሀይም መሆንን እንመርጣለን። የፈረንጅ የትምህርት ታፔላ አዋቂና ከሌሎች በበለጠ ኢትዮጵያዊ የሚያደርግ አይደለም። እነ ዘርዓ ያዕቆብና ያሬድ አይነት ታላላቅ ሰዎች የነበሩን ነውና የጀግና መትረፍረፍ የታየብን ህዝብ ነበርንና ማንነታችንን ባዕድ አይመትረውም አይወስነውም። በተጨባጭ ዛሬ የያዝነው አቋም ህዝባዊና ኢትዮጵያዊ ነው ወይ ነው ዋናው ጥያቄ። ኢትዮጵያዊነትን ስንገልጸው ለህዝብና ለኢትዮጵያ የሚበጅ አቋምን ከመያዝ ጋር እናያይዘዋለን። አይነጋ መስሏት አቋም መያዝን፣ ሁኔታው ጠጠር ሲል መካድን፣ ለጠላት መጎንበስን አይመለከትም። ጥያቄ መመለስ ወይም ፍላጎት ማክበር ለወያኔ መቼም የማይቻለው ነውና ማወናበጃውን ብቅ አድርጎ ያድርባይ ጥርቅሞችን አሰማርቶ ከቀን ወደ ቀን በተናገረ ቁጥር ትዝብት አጥራፊ መልበሉን ጠቅላይ ሚኒስትር ብሎ ሾሞብን ተጫፈኑ ተሞኙልኝ እያለንን ነው። የሚያስቆጣና የሚያዘለል ልጥ አይደለም። ልጥ መስሎ በእርግጥም መርዛማ ተናዳፊ የወያኔ ባብ ነው። ወያኔ ነው እነሱ ሲያጌጡ እኛ ብንራቆት፣ አሰረሽ ምቻቸው ለኛ የመርዶለት ቢሆን፣ ጠቅበው ሲያገሱ የረሃብና ጠኔ ጅራፍ ቢጠብሰን፣ አገር የሚሉትን ሲያለሙ አገራችንን ሲያጠፉና ለባዕድ ሲሰጡ፣ ሰምና ፈትል አልዋሃድ ብለውን ጨለማው ሲያፍነን፣ ሕይወት ለምንለው የምንሰጠው ትርጉም መቃረኑ ተቃራኒና ጠላቶች መሆናችን የሚጠበቅ ነው። ወያኔ የኢትዮጵያ ጠላት የአማራው በተለይ ጠር ሆኖ የባጀ ኃይል ተስልጣን በትግል ሳይወርድ መቼም ቢሆን መች ለኢትዮጵያና ለህዝቧ የሚበጅ አቋም ሊይዝ እንደማይችል የታወቀ ነው። ከወያኔ ጉያ የወጣው ጠቅላይ ሚኒስትር ዜጎች ሊሰሙ የሚፈልጉትን በከፊልም ቢሆን ቢያንበለብል አፈጮማነቱ ይዘቱና ቃና ወያኔ ነው። 100% ኢትዮጵያ ብሎ ሲለፈልፍ አማራው በቀጣዩ እየተፈናቀለ ነው። ሳውዲ አረቢያ ሄጂ እስፈኞች አስፈታህ የሚለን ኬሊንቶ ዘዋይና ትግራይ ሄዶ ለአመታት ሲየል ሲቀበሉ የቆዩ ወገኖቻችንን ያስፈታ አልቻለም። የሱዳኑ በሽር ጋይጂ እስፈኛ አስፈታው ሲል ሱዳን ስለወሰደው የቋራ መሬታችን ትንፍሽም ሳይል ተመልሷል። ትግራይ ሄዶ ስለ ወርቅ ዜግነት ሲቀባጥር ስለ ወልቃይት ማንነት ግን ደፍሮ መናገርም አልተቻለው። ሁሉን አዋቂ ነኝ በሚል ቅኘት የባጤ ቆጡን ሲለፈልፍ የሰርቶ አደሩን የደሞዝ ጭማሪ ጥያቄ፣ የኑሮ ውድነት መቀነስን ጥያቄ፣ የሙስና ማቆምና የፍትህ ጥያቄ ግን ሊመልስ አልቃጣም። ወደድኳቸው የሚላቸው ሱዳኖች ከለምፋዲ ይላሉ። እርባና ቢስ ልፈፋ አልፎም ጉንጭ አልፋ ማለታቸው ነው። ቃል ባዶ፣ ቃል ገለባ፣ ቃል ከንቱ። ተለጣፊን ሾሞ ለውጥ ሊመጣ፣ ሌንጮን አቅፎ ለውጥ ሊመጣ፣ ሲያምራችሁ ይቅር የሰቀቀን ቧልት ነው። ወያኔ መተንፈሻ ጊዜ እያገኘ ነው። ምንም ያደረገው ወይም የለቀቀው የቀየረው የለም። ከራሱ ሹም ጋር የተቃረነ አስመስሎ ማቅረቡ የሚጃጃለውን ክፍል አስጠኝቶታል። ሹም ተብየውን ወያኔ ጠመደው፣ አባዱላ ሊገድለው ተነሳ፣ ሻጠሩት፣ ወዘተ ወሬ በራሱ በወያኔ ተጠንጥኖ እየተሰራላቸው ያለ መሆኑን አብዛኛው ዘግይቶም ቢሆን እየተረዳው ነው። የሹሙን ታሪክ ለምናውቀው ምን ቢዶሉቱ ለተረዳ ነው። መረጃ ላለን ደግሞ ነገር አለሙ ሚስጥር ሳይሆን ግልጽ ነው። ነጌታቸው አሰፋ ዱለታ መነሻው መድረሻው ሚስጥር አይደለም ለኛ። ክህደቱን መልምለው ሲያሰራጩትም በጠዋቱ ሰውየው የነሱ ቀጥረኛ ነው ያልነውን ያስታውሷል። የምናውቀውም ባናውቀምና እኛም እኮ በተስፋ ለመዋለል ሰለባ መሆን እንችል ነበር። ጊዜ ይሰጠው ላሉት እንዳናስረዳቸው ሳይውል ሳያድር ወር እንኳ ሳይሞላው ሹሙ መቀሌ ሄዶ ራሱን እንዲያጋልጥ አደረጉት። ሁለት ወር ሳይሞላው ደግሞ ልነግስ የታጨው ነኝ አለን። ዙረት በዙረት ሲከምርና ሁሉን አዋቂና ሃይማኖት ጠቀስ ዲስኩርስ ያበዛ ከቀን ወደ ቀን ማንነቱን እያጋለጠ መጣ። የህዝብን ጥያቄ ወደ ጎን ለማድረግና አልፎም የፈጸመ የሰማ መስሎ ለማጭበርበር የሚያደርገውንም ያጋለጥ ነው ሲሆን አላሳፈረንም። በቃላት ድርድራ ሊሸነግል ደፋ ቀና ይላል እንጂ በተግባር መስክ አልተገኘም። እስረኛ ፈታው አስፈታው በሀገር ውስጥም ሆነ በደጅ የተጠየቀው ደረጃ አለመሆኑም ተጋልጧል። ያልሰራውን ሰራ ያላደረገውን አደረገ የሚሉለት አድርባዮችና ቀጥረኞች መኖራቸው ደግሞ ሀቁን አይሸፍነውም። ሹመት ሺህ ሞት የተባለው በሰውየው ላይ ይሰራል። የጽህፈት ቤቱ ኃላፊዎች፣ አማካሪዎችና ጉዳይ አስፈጻሚዎች ቁልፍ ቦታን የያዙት ኢኮኖሚውን የተቆጣጠሩት ሁሉም ወያኔዎች ናቸው። ይህን መገንዘብ የሚያቀታቸው የአይን ሳይሆን የአንጎል የህሊና መታወር ተጠቂዎች መሆናቸው የሚያጠራጥር አይደለም። አሁን የደረስንበት ሁኔታ ፈሪም ባንዳም ራቅ ተለየን የሚል በመሆኑ አዲስ ሹም መምጣቱ በአንድ በኩል በየጎራው ተደብቆ የነበረውን ከሃዲ በማጋለጥ ጠቅሟል። አዲሱ ሹም ከሞተው የወያኔ ቁንጮ በባሰ ግብዝና ምናልባትም አስቂኝ ሆኖ በመታየት ላይ ነው። ትንግርት የነበረው ንጉሥ የሚሆን ምርጥ መሆኑን ነግሮናል። ለንግስ ወጪ እንገደድ ይሆን? ሁለቱም ጠቅላይ ሚኒስትሮች ከሆነ ሃይማኖት መሆናቸው ባያሳስበንም፣ ሃይማኖት ግን ወደ ፖለቲካ ተደባልቆ ራዕይ ታየን ባዮች ገዢዎች ባይሆኑም እንመርጣለን። ለብዙ ሺህ ተፈናቃዮች ጆሮ ያልሰጠ የሆነ ቦታ ሄዶ ለእገሊት በሚሊዮን ረዳ የሚባለው አይጥመንም። ስንቱ አማራ በደኖን እናስታውሰው በየጉድጓድ ተጥሎ ባለበት በሊቢያ በተገደሉት ትዝታ ለመነገድ መነሳት አሳፋሪ ነው። በዚህ ሁሉ ልንደናገር መጠበቅ የለበትም ብንልም ወያኔ ሊያሻሽጥ መቀጠሉን ቢያንስ በየድረገጾቻቸውና ህብረተሰባዊ መገናኛዎች የሚያካሂዱትን ዘመቻ መገንዘብ እንችላለን። ወያኔ ስልጣን ከያዘ ብቻ ሳይሆን ከተመሰረተ ጀምሮ ማሩን አመሮ ወታቱን አጥቆሮ የቆየ ቡድን ነው። ፀረ ኢትዮጵያ መርገም ከወዲሁ ሹሙ በተሰጠው ትዕዛዝ መሰረት ኢህአፓንም መወንጀልና ለመነጠልም መንቀሳቀስ ጀምሯል። የጠበቅነው ነው ወያኔን እናውቀዋለንና አንዱንም የኢህአፓ ሰኛ ሲፈታም አላየን። ሁሉንም ገለናል ብሎም አላመነም። ከወያኔ ጎራ ፍትህና ለሀገር የሚጠቅም መፍትሄን መሻት ሞኝነት ነው። ጭፍን አድርባይነትና ክህደት ካልሆነ ማለት ነው። የ28 ዓመታት ተመክሮን አላይ ማለት ነው። ተመክሯችንን ሚዛን ለምንሰጠው ወገኖች ለውጥን ከትግላችን እንድንሻ ነው የወቅቱ መልእክት። እኛ የምንታገለው ለስልጣን አይደለም ከሚሉት መሳቂያዎች ጎራ አይደለንም። የፖለቲካ ስልጣንን በእጁ ለማስገባት ነው ህዝብ የሚታገለው። ስልጣን ካልተያዘማ ለውጡን እውን ማድረግ አይቻልም። ህዝባዊ ትግል፣ ህዝባዊ ስልጣን መንገዱም መፍትሄውም የብቻ ነው።
ምከረው ምከረው አልሰማ ካለ ከድንቁርናው ጋር ተወው። ኢህአፓ አቋሞቹን በተመለከተ ማለትም ለምን ተያዙ፣ መቼና በምን ሁኔታ፣ አንድምታቸውስ ምን ነበር ሲል ከምስረታው ጀምሮና መርሃ ግብሩን ሲያሻሽልም ሊያስረዳ የሞከረውና በበቂም ያስረዳው ነው። አለመስማማት የሚመቻቸውና ንቃት ግንዛቤ የከበዳቸው ግን ሐሰተኛ ብርቱ ወንጀለኛ መሆንን መርጠው ድርጅቱን ሲከሱና አቋሞቹን አጣመው ሲያቀርቡ መቆየታቸውን መርጠዋል። ሲያሸኩን ከቆዩ እጅጅ ካሉ ክሶች ውስጥ አንዱ ኢህአፓ ሻቢያ ወይም ተገንጣዮች ከወደ ኤርትራ መሰረቱት የሚለው ነው። ይህ የደርግ ልፈፋ ደርግ ከተቀበረ ወዲያም የሚለፈፈው በደርግ ርዝራዦች ነው። በተለይም የወያኔ የስልጣን ባለቤት መሆን የሽንፈትና የዝቅተኝነትን ስሜት አጠናክሮባቸው ሁሉን ፈጣሪና አድራጊ ሻቢያ አሊያም ወያኔ ነው ብለው የተንበረከቁ አሉ። ኢህአፓን የመሰረቱት የኢትዮጵያ ሐቀኛ ልጆች ሆነው ሳለ ሻቢያ መሰረተው ማለቱ አንድም መሰረተ ቢስ ሲሆን፣ ሌላው ገጽታው ግን ሽንፈትና ቀቢጸ ተስፋ አንጸባራቂ ነው። ሻቢያ ኢህአፓን አለመመስረት ብቻ ሳይሆን ቀኝ ግዛት የሚለውን ባለመቀበሉ ከሻቢያ ጋር ሊሰም አለመቻሉን የሻቢያው መሪ ራሱ በቅርቡ አረጋግጧል። ኢህአፓ የተገንጣዮችን አቋም ሲታገል ዛሬ የሚወቅሱት የት እንደነበሩ መጠየቅ አግባብ ያለው ነው። የወያኔው መሪ የነበረው ገብሩ አስራት በቅርቡ ባወጣው መጽሐፍ ኢህአፓ ከሶማሊያም ከወያኔም ከሻቢያም ጋር የተጋጨው በኢትዮጵያ ሉዓላዊነት ላይ አልደራደር ስላለ ምስክርነት ሰጥቷል። እውነቱ ይነገር ከተባለ የኢህአፓ አባላት ወያኔና ሻቢያን አልፎም የሶማሊያ ወራሪዎችን ሲታገሉ መስዋዕትነትን የከፈሉ ጀግኖች መሆናቸውን ማንም ዛሬ ሊክድ እንደማይችል ግልጽ ሆኖ አሁንም የደርግ ርዝራዦች የጌታቸውን ውሸት እየደገሙ ኢህአፓ ዚያድ ባሬን ደገፈ ብለው ይቀላምዳሉ። ሐቁ ቢነገር ቢነገር አልሰማ ብለዋል። የወደቁ አገዛዞች አገልጋዮችና ቅሪቶች በብዛት ያለፈውን ይመኛሉና ለውጥ ለምን መምጣት እንደነበረበት ሊረዱ ባለመቻላቸው ለተከሰተው ሁሉ ኢህአፓን ማውገዝ ይቀናቸዋል። በቅርቡም ለአንድነት ስብስብ መፍረስና ሌሎች ላጋጠማቸው ተመሳሳይ ዕጣ ኢህአፓን ለመክሰስ የሚከጅላቸው ጥቂቶች አይደሉም። አልማር ብለዋል ማለት ነው። ወኛ ያዘው ፈሪጥ ውሻ የደፋው ሊጥ እንዲሉ ነው። የነበረውንና ሲኖር የቆየውን እውነታ መቀበል ያቃታቸው የቀድሞ አገዛዞች አዳናቂዎች ደግሞ የነበረው ሁኔታ ምን ነበር የሚለውን በመመርመር ፈንታ ለአገዛዞቹ ጥፋት ግለሰቦችን ወይም ድርጅቶችን መወንጀሉን ተያይዘውታል። በአጼው ጊዜ አገራችን እስር ቤትና የጭቆና ማዕከል መሆኗ ከተነሳ ይህን በጸረ ኢትዮጵያዊነት ሊፈርጁት ይዳዳቸዋል። ያበጠው ይፈንዳ ከተባለ የአጼው አገዛዝ ጨቋኝ ነበር። በሃይማኖት ፈርጅ ልዩነት ይደረግ ነበር። በብሔረሰብ መስክ ልዩነት ይደረግ ነበር። ጨቋኝ ፊውዳል ስርዓት ነበር። ለጥቂቶች ገነት ሲሆን ለብዙሃኑ ገሃነም ነበር። ይህን ያመጣው ዋለልኝ ሳይሆን አጼውና ስርዓታቸው ናቸው። ያብየን ለምዬ መላከኩ መቆም ያለበትም ለዚህ ነው። አልፎም የራስን እድል በራስ መወሰን የተባለው በዋለልኝና በዚያ ትውልድ የተፈጠረ ሳይሆን አሜሪካው ፕሬዝዳንትና የተባበሩት መንግስታት ይገፋ የነበረ አቋምና መርህ ነው። ከዚህ አንፃር እኩልነትና መብት በጠየቁ ቻንስ ነው። የደርግም አገዛዝ በዚህ ጥያቄ ከወደቀው የአጼው አገዛዝ ባሉታዊ የሚፈረጅ ባይሆንም የህዝብን እኩልነትና መብት ከማክበር ደረጃ የባሰ አረመኔ ነበር ማለት ትክክል ነው። የደርግ ፋሽስታዊ አገዛዝ ተባባሪዎች፣ ባለስልጣኖች፣ ወንጀለኛና ነፍሰ ገዳዮች፣ ቀይ ሽብርተኞች ከስደት ጉድጓዳቸው ሆነው በድርጅቱ ላይ ቢንጣጡ አፍረተ ቢስነታቸውንና አረመኔነታቸውን ያረጋግጣሉ እንጂ ፋይዳ አይኖራቸውም። ደርግ ሁሉንም ሳይለይ ፈጅቷል። ያኔ ሲያገለግሉት የነበሩት ዛሬ መለስ ብለው ለሆነ ብሔረሰብ ተቆርቋሪ ነበርን ቢሉ አወናባጅ፣ አጭበርባሪ የምንላቸው ይሆናሉ። ኢህአፓ ደርግና ተገንጣዮችን ራሳቸውን ጸረ አማራ ያሉ ድርጅቶችን ሲፋለም ሰልፋቸው ወይ ከወያኔ ወይ ከደርግ የነበሩ ሁሉ ለአማራው ህዝብ ቆመናል ቢሉ የሚያምናቸው አይኖርም፣ ሊኖርም ከቶም አይገባም፣ አይጠበቅም። ወያኔ በ1967 ዓ.ም ባወጣው ማፈሪያ መርሃ ግብሩ ማኒፌስቶ ትግራይ መገንጠል አለባት ሲለንና ትግሬ ጸረ አማራ ነው በሚል በተለይ በሸዋ አማራ ላይ ሲያቀረሽ የታገለው ኢህአፓ ነው። ድርጅቱ ከምስረታው ይዘቱ ኢትዮጵያዊነት ነበርና አባላቱም አመራሩም ከሁሉም ብሔረሰብ የተውጣጡ ነበሩ።
ዘርቆጠራ የዚያ ትውልድ መለያ አልነበረም። ያባ ለኢትዮጵያ ታገለ እንጂ ስሙም እንደሚገልጸው የኢትዮጵያ ነበር እንጂ በጎጥ በጎሳ የተደራጀ አልነበረም፣ አሁንም አይደለም። እኛም እንዲሁ ነን የሚሉ ካሉ እስቲ ድምጻቸው ይሰማ። ያባ ለህዝብ እኩልነትና ለዲሞክራሲ ታገለ እንጂ እየታገለ ነው እንጂ የድሮዎቹን የገሙ የገለሙ ስርዓቶች ለመመለስ ቅዠት አያስተናግድም። ያጼውም የደርግም የወያኔ ማጫፈሪያና መጋረጃዎች ቢነሱበትም የሚጠብቀው እንጂ የሚያስገርመው አይሆንም። ሳያጣሩ ወሬ ሳይገሉ ጎፈር ይላቸዋል። ለኢትዮጵያ ውድና ደጋ ህይወቱን የለገሰውን ዋለልኝና ወጣቱን በጅምላ ቢወነጅሉ ዝም መሶብ አይከፍትም፣ ሺዋሾ ታሪክ አይቀለብስም እንላቸዋለን። ለዚህም ነው ድርጅቱን ጸረ አማራ ብለው ሊከሱ የሚቃጡት ሁሉ ከሀቅ መጣራት ብቻ ሳይሆን ቢመከሩ ቢነገሩ እምቢ በማለታቸው ቢቆጡት ያልሰማ ቢመቱት ያው ነው ብለን የናቅናቸው። ኢህአፓ በትግራይም በጎንደር ወሎና ጎጃም እንዲሁ በመላ ኢትዮጵያ ለአገሩ ሲል ደሙን አፍሷል። ጸረ ደርግና ጸረ ወያኔ ነበር እንጂ የሚታገልለትን ህዝብ ተጣሮ ሊቆም አይችልም፣ ቢፈልግም ይዘቱ አይፈቅድለትም። ይልቅስ ኃጢአት በንስሐ በደል በካሳ ነውና ህዝብን የበደሉ አሁንም በግፋቸውና በወንጀላቸው መጨማለቁን ትተው አደብ ቢገዙና ህዝብን ማረን ቢሉ የሚሻል ይሆናል። ኢህአፓ በሁኔታ ለውጦች መርሃ ግብሩን ለውጧል። ከህዝብ ፍላጎት አቋምና ከሁኔታ ጋር ለማዛመድ መሬት ላራሹን አቋም ይዞ የቀጠለውን ብሔራዊ ኢኮኖሚ ይገንባ ያለውን የህዝብ እኩልነት ይስፈን መገንጠል ይብቃ ያለውን መድበለ ፓርቲ የሚለውን ከነቃሉ አስተዋውቆ አንድ ፓርቲ ብቻ ባዮች ወያኔዎች ጋር የተፋለመውን ከፋሽስቱ ደርግ ማበር ሳይሆን አምርሮ የታገለውን ወዘተ ስንገነዘብ ያፓን ከደርግና ወያኔ ጀሌዎች እና ርዝራዦች ምን እንደሚለየው መረዳት ይቻላል። በኢትዮጵያ ሉዓላዊነት መሰረታዊ ጥያቄ ላይም አንዴም ዝንፍ አላለም። ያባበሉት የሞከሩትን ሁሉ እምቢኛል እንጂ አልተደደለላቸውም። ያለፈ ታሪኩ በዚህ መልክ የሚያስጠይቀው አይደለም። ታግሎ ስለተሰዋ ህዝብ አስጨረሰ ለሚሉት ህዝብ ጨራሾች ያውም ምላሽ ትግል መስዋዕትነትን ይጠይቃል የሚል ብቻ ሳይሆን ማን ነው ለመሆኑ ያንን ሁሉ ውጣት በፍየልና በሽብር የፈጀው የሚለው ነው። የደርግና የወያኔ ጀሌዎች በምንም መስፈርት ኢህአፓን ሊከሱ አይችሉም፣ አይፈቀድላቸውም። ያን ትውልድ ዛሬ በጅምላ እያወገዙ ከደሙ ንጹህ ነን የሚሉት ፕሮፌሰርም ቢሆን ታሪካቸው ቆሻሻና ድርጊታቸው ኢትዮጵያ ሲጎዳ የባጀ መሆኑን የምንስተው አይደለም። ህዝብ ደርግን ሲፋለም የደርግ መርማሪ ፈራጅ ወያኔ ልጆቼ ባይ የሆነው ኢህአፓ አልነበረም። አሁንም ትውልድ ወንጃይ ድርጅቱ አይደለም። አርበኞችን ባንዳ ማለት ደግሞ የኢህአፓ ልምድ አለመሆኑን ህዝብ ያውቃል። ባንዳን ግን ባንዳ በማለቱ ቅሬታ የለውም። ፋሽስቱን ደርግ በመታገሉ አሁንም ወያኔን ባለው አቅም በመታገሉ ከማንም ይቅርታ አይጠይቅም። የሚቆጩ እርማቸውን ያውጡ። ለሰው ብሎ መሞት አምላክነት ያሻል በሚባልበት አገር ለወገንና ለአገር ብሎ ከባድ መስዋዕትነትን መቀበል ኢህአፓን ያስከብረዋል እንጂ አያስወቅሰውም። ከመንቻካ ተሰናባች ደህና ከዳተኛ ይሻላል ይላል የሀገራችን ሰው። ትናንት ካጼው ለጥቆ ከደር እንደገና ከወያኔ ሁሌም ግን ለፍትህ የሚታገሉትን መቃወም ተቃዋሚ ነን ብሎ ያው ታጥቦ ጭቃ መሆን አነጋጋሪ ቢሆንም ምን ነው እንደ ከዱ ባረፉትን ያስከትል አስገራሚ ሊሆን አይገባውም። ወንጀል ከፈጸሙ ደግሞ ከመድረኩ ገለል ብለው ህዝብን ማረን ብለው ቢገኙ የተሻለ ይሆናል። ወያኔ ተለያየን ያሉት ውሎ አድሮ ሲወይኑ ወይም ያዳቆናቸው ሰይጣንን ሲያቅፉ ታዝበናል። ለመለስ ሲያለቅሱ ዘር ከልጓም ሆነባቸው የወያኔ ውድቀቱ መጣ ብለው ሲወራጩ በተቃዋሚ ሽፋንም ለወያኔ ሲያዝሩ የታዘብናቸው ጥቂት አይደሉም። ትግልን የንግድ አውድማ የሐሰት መድረክ ያደረጉም ጥቂቶች አይደሉም። የኢህአፓ ጥፋቱ ምናልባትም በአገራዊና ህዝባዊ አቋሙ ጸንቶ መገኘቱ ነው ሊሉ ይችላሉ። ይሁንላችሁ እንላቸዋለን፣ አናፍርበትም። አቁን በተመለከተ ግን በተደጋጋሚ ለማስረዳት ሞክረናል። በሐቁ ላይ የሚሞግቱን አሁንም ለማስረዳት ዝግጁ ስንሆን፣ በሐሰት ክምር ላይ ግን አብረናቸው ልንዘል ባይጠብቁ ይሻላል እንላለን። ትኩረታችን በጸረ ወያኔው ትግል ይሆን። በጸረ ህዝብና አወናባች ባንዳ ድርጅቱ እጅ አይሰጥም፣ ጸረ ህዝቦችና አዋሾች ይጋለጣሉ።
Oh,